የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ነሐሴ 14 2013 ዓ ም ዝግጅታችን ጀመረ።
ሙሉ
በደብረ ታቦር ከተማ ትላንት በተተኮሰ ከባድ መሳሪያ 6 የቤተሰባቸውን አባል እንዳጡ የተናገሩት ወይዘሮ ታደለ አነጋ ናቸው።
በትላንትናው ዕለት በደብረ ታቦር ከተማ ላይ ከአራት ጊዜ ያላነሰ ከባድ መሳሪያ ወርውሮ ንጹሐን ዜጎችን በአንድ ቤተሰብ ውስጥ እስከ 5 ሰው ድረስ ህጻናትን ጨምሮ ህይወታቸው እንዲያልፍ አድርጓል። ሆስፒታሎች እዚህ ታርጌት ነበሩ። የሃይማኖት ተቋማት እዚህ ታርጌት ነበሩ።
እኚኛው ደግሞ የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለመወርቅ ምህረቴ ናቸው። የኢትዮጵያ መንግስት በአሸባሪነት የፈረጀው ህወሓት በደብረ ታቦር ከተማ ነዋሪዎች ላይ አድርሶታል የተባለውን ጥቃት በተመለከተ የተሰናዳውን ዘገባ ከዜና በኋላ እናስደምጣችኋለን። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። ዝግጅቶቻችንን የምናስተናግዳችሁ ጽዮን ግርማ ነኝ። ስርጭታችንን ደግሞ የሚያቀናብርልን ንጉሱ ታምሬ ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሀዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ኢትዮጵያ ያለችበት ወቅታዊ ሁኔታ እጅግ የሚያሳስባቸው መሆኑን በመግለጽ አሁን ሁሉም ወገኖች ችግሩ ወታደራዊ መፍትሄ እንደሌለው መገንዘብ የሚገባቸው ወቅት ነው ብለዋል። ዋና ጸሐፊ ጉቴሬዥ ይህንን የተናገሩት ትናንት የተከበረውን የዓለም የሰብአዊነት ቀን ምክንያት በማድረግ ነው። ጉቴሬዥ በተለየ ሁኔታ ያሳስበኛል ላሉት የኢትዮጵያ ወቅታዊ ሁኔታ 3 የመፍትሄ ሀሳቦችን በመሰንዘር ጥሪያቸውን አቅርበዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ እናቀርባለን። የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ በአጎራባች ደቡብ ሱዳን ጉብኝት ላይ ናቸው። ለሁለት ቀናት ጉብኝት ትናንት ጁባ የተጓዙት የደቡብ ሱዳን የሰላም ጥረት መጠናከር ስለሚችልበት መንገድ ለመነጋገር እንደሆነ ተገልጿል። ሐምዶክ ወደ ጁባ የተጓዙት የደቡብ ሱዳን ተቀዳሚ ምክትል ፕሬዚደንት ሪያክ ማቻር የሚመሩት SPLM-AIO ተብሎ የሚጠራው ቡድን በውስጥ የፖለቲካ ቀውስ ላይ በሚገኝበት በአሁኑ ወቅት መሆኑ ነው። የካርቱምና የጁባ ባለስልጣናት ስለ ሀገሮቻቸው ግንኙነቶችም እንደሚወያዩ ይጠበቃል። ከዚያም በተጨማሪ ባለፈው ዓመት የሱዳን የሽግግር መንግስት በሀገሪቱ ከሚንቀሳቀሱ በርካታ ታጣቂ ቡድኖች ጋር ጁባ ላይ ስለተፈራረመው የሰላም ውል ተግባራዊነትም ያነሳሉ ተብሎ ተጠብቋል። ከሱዳን ጠቅላይ ሚኒስትር ሐምዶክ ጋር ወደ ጁባ የተጓዙት የሀገሪቱ የውጭ ጉዳይ ሚኒስትር ሜሪያም አልማህዲ የደቡብ ሱዳን የሰላም ውል ተግባራዊነት መጓተቱ የሀገራችንን አመራር አሳስቧል ብለዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ አፍጋኒስታን ወቅታዊ ዜና እናመራለን። በዚያ ያሉ የዩናይትድ ስቴትስ ኃይሎች ትናንት ሐሙስ 3000 የሚሆኑ ሰዎችን ከካቡል ማስወጣታቸውን ዋይት ሀውስ አስታውቋል። በካቡል ሐሚድ ካርዛይ አውሮፕላን ጣቢያ ግዙፉ C-17 አውሮፕላን በ16 በረራዎች እያሳፈረ ካስወጣቸው መካከል 350 የአሜሪካ ዜጎችና ቤተሰቦቻቸው እንዲሁም ለጥቃት ተጋላጭ የሆኑና ልዩ ቪዛ እንዲሰጣቸው ያመለከቱ የአፍጋኒስታን ዜጎችና ቤተሰቦቻቸው ያሉባቸው መሆኑን ነው ዋይት ሀውስ ያመለከተው። የዩናይትድ ስቴትስ የጦር ኃይል ባለፉት 24 ሰዓታት ተጨማሪ ሰዎች ይዘው በ11 ቻርተር በረራዎች እንዲወጡ ማመቻቸቱን ዛሬ ከዋይት ሀውስ የተሰጠው መግለጫ አመልክቷል። ይህ በዚህ እንዳለ አሜሪካ ለረጅም ጊዜ በአፍጋኒስታን ያካሄደችው ጦርነት በትልቅ ትርምስ ከተጠናቀቀና ሀገሪቱን የተቆጣጠረው ታሊባን የፖለቲካ ማዕበል ካስነሳ በኋላም ቢሆን ፕሬዚደንት ጆ ባይደን በአቋማቸው እንደጸኑ ቀጥለዋል። ከፊታቸው የተደቀነውን አስጊ ሁኔታ የማለፋቸው ጉዳይም አሜሪካውያንን በብዛት ደህንነታቸው ተጠብቆ ከዚያች ሀገር ከማስወጣት አንስቶ ባሉ ውጤቶች ላይ የሚመረኮዝ መሆኑ እየተገለጸ ነው። የአሜሪካ ድምጿ ፓትሲ ዊዳኩስዋራ በዚህ ዙሪያ ያጠናቀረችውን ዘገባ ስመኝሽ የቆየ ታቀርባለች።
ታሊባን ባለፈው ሳምንት ካቡልን ከተቆጣጠረ በኋላ በአውሮፕላን ማረፊያው የሚታየው ትርምስ ትላንትም ቀጥሎ ውሏል። ፕሬዚዳንት ጆ ባይደን ግን ከዚህ የተሻለ ዩናይትድ ስቴትስ ከአፍጋኒስታን በተሳካ ሁኔታ የምትወጣበት መንገድ ሊኖር አይችልም በማለት አሁንም በውሳኔያቸው እንደጸኑ ናቸው። ፕሬዚዳንቱ ከኤቢሲ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ማንም ታሊባን በዚህ ፍጥነት ስልጣን ይቆጣጠራል ብሎ ያሰብ አልነበረም በማለት ተናግረዋል።
Somehow the 300,000 troops we had trained and equipped was going to just collapse. They were going to give up. I don't think anybody anticipated.
ያሰለጠነውና ያስታጠቅነው 300,000 ሰራዊት ይፈራርሳል፣ ዝም ብሎ እጅ ሰጣል ብሎ የገመተ የነበረ አይመስለኝም።
ሆኖም የአሜሪካ ዜጎችንና አጋዥ አፍጋኖችን ፍርሃት ባለው መንገድ ማስወጣት አለመቻሉና በአሜሪካ ሲደገፍ የቆየው የአፍጋን ሰራዊት በፍጥነት መፈራረሱ ብዙዎች በባይደን ፖሊሲ ላይ ጥርጣሬ እንዲኖራቸው አድርጓል። ማይክል ኦሃንለን በብሩክሊን ተቋም የፖሊሲ ጥናት አጥኚ ናቸው።
Yes, it was a failure of leadership. It was mostly a failure of proper thought and planning.
ይህ የአመራር ብቃት ጉድለት ያመጣው ነው። ቀደም ብሎ በደንብ ባለመታሰቡና ባለመታቀዱ የደረሰ ችግር ነው።
በጥቂት ቀናት ውስጥ ባይደን በአሜሪካን ያላቸው ድጋፍ በ7% ወርዷል። ይህም ስልጣን ከያዙ ወዲህ የታየ ዝቅተኛው ደረጃ ነው። ከአፍጋኒስታን የመውጣቱን ሂደት ይደግፉ የነበሩ ደጋፊዎቻቸው ቁጥርም በ20% ወርዷል። ቀጣዩ እርምጃ አፍጋኒስታን የሽብርተኞች ማፍሪያ እንዳትሆንና በተለይ የሴቶችና ሕጻናት ሰብአዊ መብቶች እንዲከበሩ ማረጋገጥ ሲሆን ዩናይትድ ስቴትስ የአፍጋን መንግስት በአሜሪካ ባንኮች ውስጥ ያስቀመጣቸው 9.5 ቢሊዮን ዶላር የሚገመቱ ንብረቶች መንቀሳቀስ እንዳይችሉ አግዳለች። በፓትሲ ዋዲኩስዋራ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለዘገባው አመሰግናለሁ። ወደ ኮቪድ-19 ዜናዎች ይሆናል የምናልፈው። አውስትራሊያ ብዙ ህዝብ በሚኖርባቸው 2 ክፍላተ ሀገሯ ከአሁን ቀደም ባልታየ ደረጃ የበዙ የኮሮና ቫይረስ ተያዦች መገኘታቸውን አስታወቀች። ከፍተኛው የህዝብ ብዛት ባላት ኒው ሳውዝ ዌልስ በ24 ሰዓት ጊዜ ውስጥ 681 ተጋላጮች እንደተገኙ ነው የተገለጸው። ቪክቶሪያ ክፍለ ሀገርም ሜልበርን ከተማ ውስጥ 57 አዲስ የቫይረሱ ተያዦች እንደተመዘገቡ ተገልጿል። አውስትራሊያ ዴልታ የተባለውን የኮሮና ቫይረስ ዝርያ መዛመት እየተዋጋች ባለችበት በዚህ ወቅት በሜልበርን ከተማ ለ6ኛ ጊዜ የእንቅስቃሴ እገዳ ታውጇል። ይህ በዚህ እንዳለ በዩናይትድ ስቴትስ ሙሉ በሙሉ የኮቪድ-19 ክትባታቸውን ወስደው ያጠናቀቁ 3 የመወሰኛ ምክር ቤት ሴኔተሮች ኮሮና ቫይረስ ይዞናል ሲሉ ዛሬ አስታውቀዋል። የሚሲሲፒ ሪፐብሊካን ሮጀር ዊከር፣ የኮሎራዶ ዲሞክራት ጃን ሂክንሉፐር እና ከሁለቱም ፓርቲ ያልሆኑት የሜኑ ነጻው ሴኔተር አንገስ ኪንግ ናቸው። ክትባቱን መውሰዳችን በቫይረሱ ምክንያት በጽኑ እንዳንታመም ረድቶናል ብለን እናምናለን ሲሉ ተናግረዋል። ይህ በዚህ እንዳለ የኒውዚላንድ ጠቅላይ ሚኒስትር ጃሲንዳ አርደን በሀገራቸው ባለፈው ረቡዕ የተገኘውና ከየካቲት ወር ወዲህ የመጀመሪያ የሆነው በቫይረሱ የተያዘ ሰው የተያዘው በዴልታው ዝርያ መሆኑን አስታወቁ። አርደን የግለሰቡን መያዝ ተከትሎ በመላ ሀገሪቱ የሶስት ቀን በትልቋ ኦክላንድ ከተማና ሰውየው ጎብኝቷት ነበር በተባለችው የባህር ዳር ከተማ ደግሞ ለአንድ ሳምንት የሚቆይ የእንቅስቃሴ ክልከላ ትዕዛዝ መስጠታቸው ይታወሳል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቮይስ ኦፍ አሜሪካ
ቆንጅት ታዬን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ነሐሴ 14 2013 ዓ.ም ዝግጅታችንን ነው የተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን ቪኦኤ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የዕለቱን አብይ ርዕስ እናስደምጣችሁ። ደብረ ታቦር ከተማ ላይ ትላንት የተተኮሰ ከባድ መሳሪያ ሲቪሎችን መግደሉንና በከተማው ዙሪያ ባሉ ቀበሌዎች ላይም ድብደባ መፈጸሙን የደቡብ ጎንደር ዞን ዋና አስተዳዳሪና የአካባቢዎቹ ነዋሪዎች ለአሜሪካ ድምጽ ገልጸዋል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለመወርቅ ምህረቴ ዛሬ የተተኮሱት ከባድ መሳሪያዎች በአርሶ አደር መንደሮች ላይ መውደቃቸውንና የደረሰውን ጉዳት በውል እንደማያውቁ ተናግረዋል። ጥቃቱን ተከትሎ በአሁኑ ሰዓት ከደብረ ታቦር ከተማ ወደ አጎራባች ወረዳዎችና ቀበሌዎች የሚፈናቀለው ሰው ቁጥር እየጨመረ መምጣቱም ተሰምቷል። አስቴር ምስጋናው ዝርዝር አላት።
በደብረ ታቦር ከተማ ላይ ትናንት በአራት ዙር የተኮሰው ከባድ መሳሪያ የአንድ ቤተሰብ አባላት የሆኑ 5 ሰዎችን መግደሉንና ሌሎች ጉዳቶችን ማድረሱን የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለመወርቅ ምህረቴ ዛሬ ለአሜሪካ ድምጽ ገልጸዋል። ህወሓት አድርሶታል የሚሉት ጥቃት ዛሬም በከተማው ዙሪያ ባሉ የገጠር ቀበሌዎች ላይ መቀጠሉንና በአምስት ዙር ተፈጽሟል በተባለው የዛሬው የከባድ መሳሪያ ተኩስ በአርሶ አደሮች መንደር ላይ ጉዳት መድረሱን ተናግረዋል።
በትላንትናው ዕለት በደብረ ታቦር ከተማ ላይ ከአራት ጊዜ ያላነሰ ከባድ መሳሪያ ወርውሮ ንጹሐን ዜጎችን በአንድ ቤተሰብ ውስጥ እስከ 5 ሰው ድረስ ህጻናትን ጨምሮ ህይወታቸው እንዲያልፍ አድርጓል። ሆስፒታሎች የዚህ ታርጌት ነበሩ። የሃይማኖት ተቋማት የዚህ ታርጌት ነበሩ። 2 ደግሞ መኖሪያ ቤት ላይ ዜጎች በሚኖሩባቸው አካባቢዎች የነበረ ስለነበረ በዛሬው ዕለትም በርካታ ከባድ መሳሪያዎች በየአርሶአደሩ መኖሪያ አካባቢ እየፈነዱ ነው የሚገኙት። ግን እስካሁንም ድረስ እንግዲህ ደግሞ ለእኛ ሪፖርት ያልደረሱ ጉዳዮች ይኖራሉ። ሪፖርት በሚደርስ ጊዜ መረጃውን የምናጋራችሁ ነው። እስካሁን በመካከላቸው የተለየ የደረሰ ነገር የለም። በተለይ ወደዚህ ወደ ጋሳኝ አቅጣጫ ባሉት አካባቢዎች በእሱ ትይዩ ባሉ ቀበሌዎች ላይ
ምን ያህል ጊዜ ይሆናል የተኮሰው? ዛሬ
ወደ 4-5 ጊዜ
በአንድ ግለሰብ መኖሪያ ቤት ውስጥ በወደቀው ከባድ መሳሪያ የቤተሰቦቻቸውን 6 አባላት እንዳጡ የተናገሩት ወይዘሮ ታድላ ነጋ የ1 ዓመት የ6 ወር ህፃን ከእናቱ ጋር መሞቱን፣ ቤቱም ሙሉ በሙሉ መውደሙን ገልጸዋል።
እግዚአብሔር ያጽነሽን፣ ቤተሰቦችሽን እንዳጣሽ ነው የሰማሁትና ስንት ቤተሰብ ነው ያጣሽው?
ሙሉ ቤተሰብ እናቴን፣ 2 እህቶች፣ 1 ወንድም። ከወንድምም አይለይ ተከራይ ወንድምም አለ። እሱንም ቆስሏል። የሚትረፍ አይትረፍ አላውቅም። ሌላ ተከራይ አንዳለ እንዳለ አርግፈዋቸው ነ አርግፈዋቸው ወንድም ነ በቼ እህቶች እናቴ
ስንት ቤተሰብ ነው? ባጠቃላይ
አምስት ናቸው ቤተሰቦች። ከህፃኑ ጋር 5 ሀሳቡ ቤተክርስቲያን ላይ ለመጣል ነበረ። መድኃኒዓለም ቤተክርስቲያን ደብረ ታቦር ነው፣ ሰው ይሰበሰባል። ቤተክርስቲያን ላይ ብዙ ሰው ለማጋየት ነበረ። የእኛ ቤት ደግሞ ከቤተክርስቲያኑ ስር ነው። በቃ ቤተክርስቲያኑን አልፎ እኛ ቤት ተመታ። ጥፉን ነው ሁሉም ቤተሰብ ወጃነ
ጉዳቱ ትናንት ሲደርስ እዚያው እንደነበር የሚናገረው ወጣት ዘላለም ተሻገር አየሁ የሚለውን ይናገራል።
ትናንት ወደ 6-7 ሰዓት አካባቢ ላይ ከባድ መሳሪያ የተተኮሶ የሲቪሊያን ቤት ውስጥ ነው ያረፈው። 3 ነው መጀመሪያ ላይ የተተኮሰ ንጹሐን ዜጎች ላይ ምንም ጦርነቱ የማይመለከታቸው ነው። አንደኛው አንድ መኖሪያ ቤት ላይ ነው የወደቀ። ቤቱ እዛ አካባቢ ያሉት ወደ 4 ቤቶች ፈርሰዋል። ከዛ ከቤት ውስጥ ይኖሩ የነበሩ 6 ሰዎች ነው የአንድ ቤተሰብ ልጆችን የጎዳ። ከእነዚህ ከ6 ሰዎች ውስጥ 1 ህጻን ልጅ ያለበት ገና በጣም ህጻን የ1 ዓመት ከ6 ወር ነው እንግዲህ ለእኔ ያሉኝ እድሜ። እዛ ጀምሮ እስከ እናቱ ድረስ ነው እዛ ቤት ውስጥ የአንድ ቤተሰብ ልጆች ያለቁት። ሌላኛው ላይ ያረፈው ደግሞ ሳባ ኢንጂነሪንግ በእናቱ ማርያም አካባቢ ነው የወደቀ። ሙሉ ለሙሉ የግለሰቡን ቤት ነው ያፈረሰበት። አጋጣሚ ልጁ ሰሞኑን የፍስለታ ጾም ስለነበረ ቤተ ክርስቲያን ሊሄድ ቆልፎ ሲወጣ ነው አጋጣሚ ያረፈ ቤቱ ላይ። ቤተሰቦች ክርስቲያን ናቸው ያሉት። እሱ መጨረሻ ቀርቶ ነበር ቆልፎ ሲወጣ አጋጣሚ ቤቱ ላይ ያረፈበት የቤቱ ፍራሽ እግሩን ጎርቶታል። ከላይ የተነሳው ቆርቆሮ ያን እግሩ ነው ያለው። ብዙም እንትን ጉዳት አላመጣም። እግሩ ላይ ግን ያው ጉዳት አለው፣ ደም አለው። እንደሌለው አይደለም ብዬ ነው ጉዳት መጠኑ ቀለል ያለ ነው። አንደኛው ሆስፒታል ውስጥ ነው የወደቀ። ሆስፒታሉ አካባቢ ላይ ነው አጋጣሚ የወደቀበት ቦታ ላይ ሜዳ እና ሳራማ ሆኖ ዛፍ ነገር ስለሆነ ሰው ላይ ጉዳት አላመጣም። እዛ አካባቢ ላይ ያሉትን ነገሮች ግን ጉዳት አንጥቷል።
ጥቃቱን ተከትሎ ከደብረ ታቦር ከተማ ወደ አጎራባች ወረዳዎችና ቀበሌዎች እየተፈናቀለ ያለው ሰው ቁጥር እየጨመረ መሆኑንም ወጣት ዘላለም ገልጿል።
ያለ መንግስት ይህን ሊያይልን ይገባል። በጦርነት ውስጥ ሲቪሊያን የማይመለክ ሰዎች መመታት የለባቸውም፣ መጎዳት የለባቸውም። ስለዚህ ይሄ የዓለም ህዝብ የዓለም መንግስት ሊያውቅ ይገባል። አሁን ህዝቡ በሙሉ በነቂስ ወጥቷል። በተለይ ደግሞ የሚያሳዝነው ገበሬ አካባቢ ነው። አሁን በተለይ ገጠሩ ላይ ስንደውል ስናጣራ የገጠሩ ገበሬ በጣም ተፈናቅሏል። የእርሻ ማሳቸው በከባድ መሳሪያ እየመቱባቸው ነው። ቤታቸው እየተቃጠለባቸው ነው። ወጥተዋል። አውዘት የሚባል አካባቢ፣ ሚድርቋ የሚባል አካባቢ፣ ከታች ደግሞ ወደ ሶራስ የሚባለው አካባቢ እነዚህ በይበልጥ ገበሬው አሁን በዚህ ሰዓት የኩትኳቶ ሰዓት የሆነበት ያን ተፈናቅሎ እየወጣ የሄደበት ሰዓት ነው።
የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምህረቴም በከተማው ነዋሪዎች ዘንድ ከባድ ውጥረት መከሰቱን ተናግረዋል።
ንጹሐንን ታርጌት በማድረጉ ምክንያት ንጹሐን ከስራ ገበታቸው ከሞቀ ቤታቸው እየወጡና ለመፈናቀልና ዘመድ ፍለጋ ለመሄድ እየተገደዱ ነው።
ይህንን የደብረ ታቦር ድብደባ አደረሰ በሚል የተከሰሰው መንግስት በሽብር በፈረጀው ህወሀት የሚመራውና ፌዴራል መንግስቱ ከመምከኑና ስልጣኑ የጊዜያዊ አስተዳደሩ እንደሆነ የሚናገርበት ራሱን የትግራይ ብሔራዊ ክልላዊ መንግስት ብሎ የሚጠራው አካል ትናንት ባወጣው ዘ ቴሌግራፍ የሚባለው የእንግሊዝ ጋዜጣ ላወጣው ዘገባ በሰጠው ምላሽ የያዘ መግለጫ በሲቪሎች ላይ የሚፈጸሙ ማንኛውንም የጭካኔ አድራጎቶች ያለማወላወል እንደሚያወግዝ አሳውቆ መሰረተ ቢስ ያላቸውን የቴሌግራፍ ዘገባ በብርቱ እንደሚያስተባብል ገልጿል። መግለጫው አክሎ አማራ ክልል ውስጥ በሲቪሎች ላይ ተፈጽመዋል በተባለ የወንጀል አድራጎት ክሶች ላይ በተባበሩት መንግስታት ድርጅት በሚሰየም አካል ነጻ ማጣራት እንደደረግ ጠይቋል። ዘቴሌግራፍ ሰሞኑን ባስነበበው ጽሁፍ የህወሀት ታጣቂዎች በአማራ ክልል ሰሜን ወሎ ዞን ውስጥ የገበሬዎች መንደርን በከባድ መሳሪያ ደብድቧል ሲል ዘግቧል። በተለይ አጋምሳ የተባለውን መንደር ሙሉ ለሙሉ አውድሟል ሲል የጉዳቱን መጠን ይተነትናል። ጋዜጣው የህወሀት ወታደሮች ቤት ለቤት እየዞሩ ነዋሪዎችን ረሽነዋል፣ መኖሪያ ቤቶችን በእሳት እየለኮሱ አቃጥለዋል ሲል ይገልጻል። በህወሀት ወታደሮች የተገደሉት ሰዎች ቁጥር በመቶዎች ይገመታል ብሏል። የተባለውን አድራጎት ተጎጂዎችን በማነጋገር የቀደሙና ተፈጸመ ከተባለ ጥቃት በኋላ የተወሰዱ የሳተላይት ምስሎችን በንጽጽር በመተንተን ማረጋገጡን ጋዜጣው ዘግቧል። ህወሀት ይህንን የፈጸመው በአካባቢው ጦርነት ሳይኖር ሆን ብሎና ህዝቡን ለመበቀል ነው ብሏል ጋዜጣው። ይህ በእንዲህ እንዳለ በኢትዮጵያ መንግስት በአሸባሪነት የተፈረጀው ህወሀት ጅምላ ጭፍጨፋ እያካሄደ ነው እያለ የአማራ ክልል መንግስት በተደጋጋሚ ሲከስ የቆየ ሲሆን አሁንም በሰሜን ወሎ ዞን አጋምሳ ቀበሌ ላይ ጭፍጨፋ ፈጽሟል ሲሉ የክልሉ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ለጋዜጠኞች ተናግረዋል።
ቀደምት ሲፈጽም የነበራቸው በጣም ትልልቅ ግፎች እንደተጠበቁ ሆኖ አሁንም ተመሳሳይ ድርጊት እየፈጸመ ነው ያለው። ቆቦ አካባቢ አጋምሳ ላይ እየፈጸመው ድርጊት ለዚህ ጥሩ ማሳያ ነው። ጅምላ ጭፍጨፋ ነው ያደረገው። አንድን መንደር እንደ መንደር ነው ያጠፋው። ይህን ኃይል በተጨባጭ መረጃው ተሰብስቦ ቦታው ድረስ ተሄድኖ የበለጠ ስራ ተሰርቶ ለዓለም አቀፉ ማህበረሰብም የማሳወቅ ስራ የምንሰራ ነው የሚሆነው። ይህ ብቻ አይደለም እኮ በየቦታው ሲቪሊያንስ ይገደላሉ። የመንግስት ጋር ንክኪ ያላቸው ያላቸው ነው።
ይህ በእንዲህ እንዳለ በአሁኑ ሰዓት በአማራ ክልል ግማሽ ሚሊየን ለሚሆኑ ተፈናቃዮች በክልሉ መንግስትና በህብረተሰቡ ድጋፍ እየተደረገ መሆኑን አቶ ግዛቸው ገልጸዋል።
484,000 ዜጎቻችን በጣም በአስቸጋሪ ሁኔታ ውስጥ የሚኖሩ እርዳታ እየተሰፈረላቸው የሚኖሩ ዜጎች ናቸው። ከእነዚህ ውስጥ ወደ 300,000 እና ከዛ በላይ የሚጠጉት ደግሞ በአሁኑ የህልውና ዘመቻ የተፈናቀሉ ናቸው። ለዚህ ችግር እየተደረጉ ያሉ ናቸው። እነዚህን ዜጎቻችንን ለማቋቋም ስራዎች እየተሰሩ ነው ያሉት። እንግዲህ ለማስፈር የተሞከረው አንዱ መጠለያ የመስጠት ነው። መጠለያ በትምህርት ቤቶች አካባቢ፣ በአንዳንድ ንግድ ድርጅቶች፣ መጋዘኖች አካባቢ፣ በየአካባቢው ለማስፈር እየሞከርን ነው። በግለሰብ ቤቶች እና በዘመድ እንዲጠጉ እየተደረጉ ያሉበት ሁኔታ ነው። እነዚህን አካላት ምግብ ስለሚያስፈልጋቸው ምግብ የማቅረብ ስራ በተለይ ፌዴራል መንግስቱም በዚህ ደረጃ የሰጠው ምላሽ በጣም ጥሩ ነው። ሌሎች ረጅ ድርጅቶችም ጋር ተቀናጅቶ ለመስራት እንቅስቃሴዎች እየተደረጉ ነው ያሉት።
ቃል አቀባይ አክለው በፌደራል መንግስቱ አሸባሪ ተብሎ የተፈረጀው ህወሓት ጦርነቱን ህዝባዊ ነው ብሎ ካወጀ በኋላ በአማራ ክልል በበርካታ አካባቢዎች ሰርጎ በመግባት ንጹሃንን እየገደለ ሴቶችን እየደፈረ ንብረት እየዘረፈ መሆኑን የተመለከቱ በወረራው አካባቢ ያሉ ነዋሪዎች የአማራ ክልል መንግስት ያወጀውን ህዝባዊ ጦርነት ተቀላቅለዋል ብለዋል። የክልሉ መንግስት የሰርጎ ገቦችንና በአማራ ህዝብ ላይ ጉዳት ለማድረስ የሚሰሩ የውስጥ አሻጥሮችን ፈጽሞ አይታገስም ብለዋል አቶ ግዛቸው። ይህ በእንዲህ እንዳለ የክልሉ መገናኛ ብዙሃን ጋሸና፣ ስታይሽ፣ ቀበሮ ሜዳ፣ አሁን ተገኝ፣ ኮን፣ ሐሙሲትና አርቢት የሚባሉ አካባቢዎች በመከላከያ ሰራዊት፣ በአማራ ልዩ ኃይልና በሚሊሻ ቁጥጥር ስር ውለዋል ሲሉ የአማራ ልዩ ኃይል ምክትል አዛዥ ረዳት ኮሚሽነር ቢሰጥ ጌታው መግለጻቸውን ዘግበዋል። በእነዚህና በሌሎች መገናኛ ብዙሃን እየወጡ ያሉ ተመሳሳይ ክሶችን በሚመለከት መንግስት ተበትኗል፣ በትግራይ ስልጣን ያለው ጊዜያዊ አስተዳደሩ ነው ቢልም ራሱን የትግራይ መንግስት እያለ የሚጠራው አካል ባለስልጣናትና ቃል አቀባዮች ምላሽ እንዲሰጡ ጥረት እያደረግን ሲሆን ምላሽ መቀሌ ላይ እየተዘጋጀ መሆኑን ጠቁመው እንደደረሳቸው የሚሰጡ መሆናቸውን ገልጸውልናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ኢትዮጵያ ያለችበት ወቅታዊ ሁኔታ የሚያሳስባቸው መሆኑን በመግለጽ ሁሉም ወገኖች ችግሩ ወታደራዊ መፍትሄ እንደሌለው መገንዘብ ያለባቸው ጊዜ ነው ብለዋል። ዋና ጸሐፊው ይህንን የተናገሩት ትላንት የተከበረውን የዓለም የሰብአዊነት ቀን ምክንያት በማድረግ ነው። ጉተሬሽ በተለየ ሁኔታ ያሳስበኛል ላሉት የኢትዮጵያ ወቅታዊ ሁኔታ ሶስት የመፍትሄ ሀሳቦችን በመሰንዘር ጥሪያቸውን አቅርበዋል። መግለጫውን የተከታተለው ደረጀ ደስታ ዝርዝሩን እንደሚከተለው ያቀርበዋል።
ዛሬ የዓለም የሰብአዊነት ቀን ነው። የሰብአዊ እርዳታ የሚሹ በሚሊየን የሚቆጠሩ ሰዎችን በየዕለቱ የሚረዱ የሰብአዊ እርዳታ አገልግሎት ሰጪዎችን እናስባቸዋለን ያሉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ናቸው። እንደ ሄይቲና አፍጋኒስታን ያሉትን የህይወት አድን ሰራተኞች ተግባራትን ያወሱት ዋና ጸሐፊው ኢትዮጵያንም በተለየ መንገድ አንስተዋል። የዓለም ሰብአዊነት ቀን በሚከበርበት በዚህ ዕለት በተለይ በኢትዮጵያ ያለው ሁኔታ ያሳስበኛል ብለዋል።
The Ethiopian people have suffered too much. Humanitarian conditions are hellish. Millions of people are in need. Infrastructure has been destroyed. And we have heard firsthand accounts of women who have been subjected to unspeakable violence. And the spread of the conflict has ensnared even more people in its horror.
የኢትዮጵያ ህዝብ ብዙ ጉዳት ደርሶበታል። ያሉት የሰብአዊ ሁኔታዎች የገሃነም ያህል ሆነዋል። በሚሊዮን የሚቆጠሩ ሰዎች እርዳታ ይሻሉ። የመሰረተ ልማቶች ወድመዋል። የማይነገር የጥቃት አይነት የደረሰባቸው ሴቶች መኖራቸውን ከራሳቸው አንደበት ሰምተናል። የተስፋፋው ግጭት በርካታ ተጨማሪ ሰዎች ወደ በለጠው ሰቆቃ እንዲገቡ አድርጓቸዋል። አሁን ሁሉም ወገኖች ችግሩ ወታደራዊ መፍትሄ እንደሌለው መገንዘብ ያለባቸው ጊዜ ነው። የኢትዮጵያ አንድነትና መረጋጋት መጠበቅ ለኢትዮጵያም ለቀጠናውም ከዚያ አልፎ ላለው ሁሉ አስፈላጊ መሆኑን መገንዘብ እጅግ አስፈላጊ ነው።
ይህን ሰቆቃ ለማስወገድ ጊዜው አሁን ነው ያሉት የተባበሩት መንግስታት ድርጅት ዋና ጸሐፊ በኢትዮጵያ ላለው ችግር ለሰላም እድል ለመስጠት ወሳኝ ናቸው ያሏቸውን ሶስት ነገሮች ተግባራዊ እንዲደረጉ ጥሪያቸውን አቅርበዋል።
To give peace a chance, I'm making an appeal for action on three fronts. First, I call on all parties to immediately cease hostilities. Second, unrestricted humanitarian access everywhere must be guaranteed.
አንደኛ ሁሉም ወገኖች በአስቸኳይ ግጭቱን እንዲያቆሙ ጥሪዬን አቀርባለሁ። ሁለተኛ በሁሉም አካባቢዎች የህዝባዊ አገልግሎት ሰጪ ተቋማት ጉዳት በደረሰባቸው አካባቢዎች መልሶ ማቋቋምን ጨምሮ በሁሉም አካባቢዎች ያልተገደበ ሰብአዊ ተደራሽነት እንዲኖር ዋስትና እንዲሰጥ። ሶስተኛ ለቀውሱ መፍትሄ የሚሻ ኢትዮጵያ መር የሆነ ብሔራዊ የፖለቲካ ውይይት እንዲኖር ሁኔታዎች እንዲፈጠሩ። እንደዚህ ያሉ ንግግሮች የግጭቱን መሰረታዊ ምክንያቶች ለማወቅና የኢትዮጵያውያን ድምጾች በቀጥታ እንዲደመጡ በማድረግ ወደ ሰላም የሚያመራ ጥርጊያ መንገድ ይከፍታሉ።
ሁለቱም ወገኖች የግጭቱን ማቆም አስፈላጊነት እንዲገነዘቡ ለማሳመን የተቻለልን አድርገናል ያሉት ጉተሬጅ ይህንንም ለማሳሰብ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ብዙ ጊዜ ተገናኝቻለሁ ብለዋል። ልዩ መልእክተኛቸው ማርቲን ግሪፍቲስ መገናኘት ከሚችሉት ጋርና እንዲሁም ከዶክተር ደብረጽዮን ጋር እንዲገናኙ የነገሯቸው መሆኑን ገልጸዋል። የኢትዮጵያ ሕዝብ ወደ ሰላምና እርቅ የሚወስደውን መንገድ እንዲይዝ የተባበሩት መንግስታት ድርጅት ከአፍሪካ ህብረት ጋር እንዲሁም ከአካባቢው አገሮችና ከዓለም አቀፍ አጋሮች ጋር በመሆን መስራቱን ይቀጥላል ሲሉም ተናግረዋል። ዋናው ጸሐፊው ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪን ጨምሮ በአካባቢው ካሉ በርካታ አገሮች ጋር እየተነጋገሩበት መሆኑን ገልጸዋል። ሁሉም አገሮች የኢትዮጵያን አንድነትና መረጋጋት መጠበቅ እንደሚገባ፣ ይህ ግጭት መቆም እንዳለበት የሚያምኑ መሆኑን አስተውያለሁ ብለዋል። ከዓለም አቀፉ ማህበረሰብ ጋር ጉዳዩን በተነሳሽነት ይዘው በመንቀሳቀስ ላይ የሚገኙ ወገኖች መኖራቸውን ሲያስረዱ የሚከተለውን ተናግረዋል።
I've been in close contact also with other initiatives. There is an American initiative taking place, as you know, so we are all, I believe, pushing in the same direction. I briefed the Security Council yesterday, and the Security Council will be meeting.
ለጉዳዩ እልባት ለመስጠት ተነሳስተው ከሚንቀሳቀሱ ሌሎች አካላትም ጋር በቅርብ እየተገናኘሁ ነው። እንደምታውቁት በዩናይትድ ስቴትስ በኩል የሚደረግም የተነሳሽነት ጥረት አለ። ስለዚህ ሁላችንም ወደ ተመሳሳይ አቅጣጫ እየገፋን ነው። ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት በትናንትናው ዕለት ማብራሪያ ሰጥቻለሁ። ከጸጥታው ምክር ቤትም ጋር በሚቀጥለው ሳምንት እንደገና እንገናኛለን። ይህ ያቀረብኩት ማሳሰቢያ በመላው ዓለም አቀፍ ማህበረሰብ ዘንድ ተቀባይነት እንደሚኖረው ተስፋ አድርጋለሁ።
የሰብአዊ እርዳታ ተደራሽነትን በተመለከተ በትግራይና በአካባቢው ባሉ ክልሎች በአሁኑ ሰዓት ብርቱ ችግር የደረሰባቸው ሰዎች መኖራቸውን በመጥቀስ በዚህ ዕለት ከጠቅላይ ሚኒስትር አብይ ጋር መነጋገራቸውን አመልክተዋል።
And we have been insisting with all the parties and in particular the Ethiopian government that full humanitarian access must be granted. And I once again spoke with the Prime Minister, even this morning, on this issue. It's very important that both sides accept cessation of hostilities, and it's very important.
ሁሉም ተሳታፊ ወገኖች በተለይ የኢትዮጵያን መንግስት በአካባቢው የሰብአዊ መብት ተደራሽነት እንዲኖር ሙሉ ለሙሉ ክፍት እንዲያደርጉ ከጠቅላይ ሚኒስትር አብይ ጋር ዛሬ ጠዋት ራሱ በድጋሚ በዚህ ጉዳይ ላይ አነጋግሬያቸዋለሁ።
በእስካሁኑ ንግግሮቻችሁም ሆነ ጥያቄዎቻችሁ ከሁለቱም ወገኖች የምታገኙአቸው ምላሾች ምንድናቸው የሚል ጥያቄ ቀርቦላቸው ነበር። ዋና ጸሐፊው ነገሮች እንደሚሻሻሉ ቁርጠኝነቱ እንደነበረ ገልጸው በሚቀጥሉት ጥቂት ቀናት ውስጥ ግን የሚሆነውን እናያለን ብለዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ወደ ተከታዩ ዘገባችን እናልፋለን። በትግራይ ድጋፍ ለሚያስፈልጋቸው በሚሊዮን የሚቆጠሩ ሰዎች ከዚህ ሳምንት በኋላ የምግብ አቅርቦት ማድረስ የማይቻልበት ደረጃ ላይ መደረሱን የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ USAID ገለጸ። ይህ የሆነው የምግብ እጥረት በመኖሩ ሳይሆን የኢትዮጵያ መንግስት ሰብአዊ እርዳታና ሰራተኞችን እንዲሁም እርዳታ የጫኑ መኪኖችንና የአየር ትራንስፖርት እንቅስቃሴዎችን እያደናቀፈ በመሆኑ ነው ሲሉ የተቋሙ አስተዳዳሪ ሳማንታ ፓወር ከሰዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ዘርፍ ኃላፊ ቢለኔ ስዩም ዛሬ በሰጡት መግለጫ ላይ ወደ ክልሉ ለሚገቡ የእርዳታ አገልግሎቶች መንግስት ምቹ ሁኔታዎችን መፍጠሩን እንደቀጠለ መሆኑን በመግለጽ ክሱን አጣጥለዋል። ኦቻ በበኩሉ በየቀኑ የሰብአዊ ድጋፍ የያዙ 100 መኪኖች ወደ ትግራይ እንዲገቡ ቢጠበቅም በቀን የፍተሻ ሂደት የሚከናወነው ግን ለ30 መኪኖች ብቻ መሆኑን አስታውቋል። እናም የኢትዮጵያ መንግስት ሂደቱን ማፋጠን የሚቻልበትን እርምጃ እንዲወስድ ሁለቱ ተቋማት ጠይቀዋል። ኬኔዲ አባተ ዝርዝሩን ያሰማናል።
የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID እና የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ባወጧቸው መግለጫዎች በትግራይ ክልል ያለው የሰብአዊ ቀውስ እየተባባሰ እንደሚገኝ አመልክተዋል። የUSAID አስተባባሪ ሳማንታ ፓወር ትናንት ባወጡት መግለጫ በመቶ ሺዎች የሚቆጠሩ ሰዎች ለርሃብ በተጋለጡበት በትግራይ ክልል የሚገኙ የሰብአዊ ድጋፍ የምግብ መጋዘኖች ባዶ ናቸው ማለት ይቻላል ብለዋል። ግጭቱ ከተቀሰቀሰ ከ9 ወራት ወዲህ ለመጀመሪያ ጊዜ በዚህ ሳምንት የእርዳታ ሰራተኞች ድጋፍ ለሚያስፈልጋቸው በሚሊዮን የሚቆጠሩ ሰዎች የሚያቀርቡት ምግብ እንደማይኖራቸውም ነው የገለጹት። USAID አጋሮቹ እንዲሁም ሌሎች ግብረሰናይ ድርጅቶች በትግራይ የነበራቸው የምግብ ክምችት መሟጠጡንም የጠቆሙት ፓወር ይህ የሆነው ግን የምግብ እጥረት በመኖሩ ሳይሆን የኢትዮጵያ መንግስት የሰብአዊ እርዳታና ሰራተኞችን እንዲሁም እርዳታ የጫኑ መኪኖችንና የአየር ትራንስፖርት እንቅስቃሴዎችን እያደናቀፈ በመሆኑ ነው ሲሉ ከሰዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ዘርፍ ኃላፊ ቢለኔ ስዩም ታዲያ ዛሬ በሰጡት መግለጫ ላይ ወደ ክልሉ ለሚገቡ የእርዳታ አገልግሎቶች መንግስት ምቹ ሁኔታዎችን መፍጠሩን መቀጠሉን በመግለጽ ክሱን አጣጥለዋል።
In reference to these continuous allegations that the government of Ethiopia is purposely blocking humanitarian assistance,
የኢትዮጵያ መንግስት ሰብአዊ ድጋፎችን ሆን ብሎ ያገደ ነው በሚል የሚቀርቡ ቀጣይነት ያላቸውን ክሶች በተመለከተ እኛ ግን ወደ ክልሉ ለሚገቡ የሰብአዊ ድጋፍ የጫኑ ተሽከርካሪዎች ምቹ ሁኔታ እየፈጠረን መሆኑን እያሳየን ነው። ዓለም አቀፍ አጋር አካላትም ይህንን ያረጋግጡ ነው። በስፍራው ያሉ የተመድ ተቋማትም ጭምር ወደ ክልሉ ለሚገባው የሰብአዊ ድጋፍ ምቹ ሁኔታ ከመፍጠር አንጻር ያለውን ሁኔታ ያረጋግጡ ነው። ለዚህ ቀጣይነት ያለው ትርክት ምላሽ መስጠት ያስፈልጋል። ምክንያቱም ሁኔታው እንደዚህ አይደለም ነው ያሉት። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ዘርፍ ኃላፊዋ ይህን ይበሉ እንጂ USAID እና ኦቻ ባወጧቸው መግለጫዎች በበርካታ የፍተሻ ጣቢያዎች ላይ ተቀባይነት የሌላቸው መዘግየቶች እያጋጠሙ መሆኑን አስታውቀዋል። በተጨማሪም የእርዳታ ሰራተኞች ለእንግልት እየተዳረጉ እንደሚገኙ የUSAID አስተዳዳሪ ሳማንታ ፓወር የጠቆሙ ሲሆን ኦቻ በበኩሉ በየቀኑ የሰብአዊ ድጋፍ ያያዙ 100 መኪኖች ወደ ትግራይ እንዲገቡ ቢጠበቅም በቀን የፍተሻ ሂደት የሚከናወነው ግን ለ30 መኪኖች ብቻ መሆኑን አስታውቋል። እናም የኢትዮጵያ መንግስት ሂደቱን ማፋጠን የሚቻልበትን እርምጃ እንዲወስድ ጠይቀዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ዘርፍ ኃላፊ ቢለኔ ለዚህ በሰጡት ምላሽ የደህንነት ጉዳይ ለድርድር የሚቀርብ ባለመሆኑ መኪኖቹን የመፈተሽ ሂደቱ ቀጣይነት እንደሚኖረው ተናግረዋል። መንግስት በሂደቱ የሚያጋጥሙ እንቅፋቶችን ለማስወገድና ሂደቱን ለማቀላጠፍ ከአጋር አካላት ጋር እንደሚሰራም ነው የገለጹት።
Security is first and foremost a priority that cannot be compromised.
አካባቢው ያልተረጋጋ በመሆኑ ደህንነት ቅድሚያ የሚሰጠውና ለድርድር የማይቀርብ ጉዳይ ነው። በዚህ ምክንያት በፌደራል መንግስት በተቀመጠው አቅጣጫ መሰረት የማጣራት ሂደቶች ቀጣይነት ይኖራቸዋል። ስለዚህ ወደ ክልሉ መግባት የሚፈልግ ማንኛውም አካል በፌደራል መንግስት አካላት የተቀመጡ ደንቦችን ማክበር አለበት። ኦቻም ባባልነት የተካተተበት በአፋር ሰመራ የተቋቋመው ክልላዊ የአደጋ ጊዜ ማስተባበሪያ ማዕከል የጭነት መኪኖችን እንቅስቃሴ ለማፋጠን የማመቻቸት ተግባር ተሰጥቶታል። በዚህ ሂደቱ እንቅፋቶች የሚያጋጥሙ ከሆነ ሂደቱን ይበልጥ ለማቀላጠፍ ከተባባሪ አካላት ጋር የምንወያይ ይሆናል ብለዋል። ባለፈው አንድ ወር ጊዜ ውስጥ የእርዳታ አቅርቦት የጫኑ 318 መኪኖች ብቻ ወደ ትግራይ ክልል መግባታቸውም ነው የተገለጸው። ይህም ከሚፈለገው ከ7% ያነሰ እንደሆነ የUSAID አስተዳዳሪ ሳማንታ ፓወር አመልክተዋል። በወሩ ወደ ክልሉ የገቡ መኪኖች ብዛት 318 መሆኑን የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ዘርፍ ኃላፊ ቢለኔም የገለጹ ሲሆን በአፋር ክልል የተቋቋመው ክልላዊ የአስቸኳይ ጊዜ ማስተባበሪያ ማዕከል ሂደቱን ለማፋጠን እንደሚሰራ ተናግረዋል። በአማራና በአፋር ክልሎች የተፈናቀሉ ከ300,000 በላይ ሰዎችም ድጋፍ እየተደረገላቸው እንደሆነ ጠቁመዋል።
As of yesterday, August 19, 2021, the number of humanitarian trucks that have arrived in Mekelle has reached 318 trucks.
እስከ ትናንት ነሐሴ 13 መቀሌ የገቡት የሰብአዊ ድጋፍ የጫኑ መኪኖች ብዛት 318 ደርሷል። በህወሓት ወረራ ምክንያት በአማራና በአፋር ክልሎች የተፈናቀሉ ከ300,000 በላይ ሰዎችም በኢትዮጵያ መንግስትና በዓለም አቀፍ የምግብ ፕሮግራም በኩል የሰብአዊ እርዳታ እያገኙ ነው። በተጨማሪም በአፋር በኩል ወደ ትግራይ የሚጓዙ የጭነት መኪኖችን እንቅስቃሴ ለማመቻቸት ክልላዊ የአስቸኳይ ጊዜ ማስተባበሪያ ማዕከል ተቋቁሟል። እንዲሁም ለተፈናቀሉ ሰዎች የአስቸኳይ ጊዜ እርዳታ ለማስተባበርም ይችላል። በሰመራ የተቋቋመው የክልሉ ያስቸኳይ ጊዜ ማስተባበሪያ ማዕከል የፌደራልና የክልል ተቋማትን እንዲሁም አጋሮቻቸውን የዓለም ምግብ ፕሮግራምና ኦቻን ያካትታል ነው ያሉት።
Like the WFP and UN OCHA as well.
የተለያዩ የሰብአዊ ድርጅቶች ለእርዳታ አቅርቦት መስተጓጎል የኢትዮጵያ መንግስትን ተጠያቂ ማድረጋቸውን ቢቀጥሉም መንግስት በበኩሉ የተናጥል ተኩስ አቁም አዋጁን አልተቀበለም ያለውን ህውሃትን ተጠያቂ ያደርጋል። ህውሃት በበኩሉ ጥቃት መፈጸም የጀመረው የፌደራሉ መንግስት ቅድመ ሁኔታዎቹን እንዲቀበልና በሁሉም በኩል በትግራይ ክልል ላይ ተዘግቷል ያለውን በር ለማስከፈት እንደሆነ መግለጹ ይታወሳል። በትግራይ ክልል እስከ 900 ሺህ የሚደርሱ ሰዎች ረሃብ እንደተጋረጠባቸውና ከ5 ሚሊዮን የሚበልጡት ደግሞ ሰብአዊ እርዳታ እንደሚያስፈልጋቸው የዩኤስአይዲ አስተዳዳሪ ሳማንታ ፓወር ገልጸዋል። በመሆኑም ሁሉም ወገኖች ሰብአዊ እርዳታ በአግባቡ እንዲደርስ ምቹ ሁኔታ እንዲፈጥሩና ግጭቶችን አስወግደው በድርድር የተኩስ አቁም ስምምነት ላይ እንዲደርሱ በድጋሚ ጥሪ አቅርበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ተከታዩ ዘገባ እንወሰዳችሁ። በኢትዮጵያና በቱርክ መንግስታት መካከል የተደረሰው ወታደራዊ ስምምነት የአቅም ግንባታ፣ ወታደራዊ ትብብርና የመሳሰሉትን እንደሚጨምር የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት አስታወቀ። መንግስት በአሸባሪነት የሰየመው ህወሓት የደቀነው ስጋት ለኢትዮጵያ ብቻ ሳይሆን ለአካባቢው ጭምር በመሆኑ ዓለም አቀፉ ማህበረሰብ እንዲያወግዘው ጽህፈት ቤቱ ጥሪ አቅርቧል። መለስካቸው አመሃ ዝርዝሩን ያስደምጠናል።
ኢንትሮ። በኢትዮጵያና በቱርክ መንግስታት መካከል የተደረሰው ወታደራዊ ስምምነት የአቅም ግንባታን፣ ወታደራዊ ትብብርንና የመሳሰሉትን እንደሚጨምር የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። መንግስት በአሸባሪነት የሰየመው ህወሓት የደቀነው ስጋት ለኢትዮጵያ ብቻ ሳይሆን ለአካባቢው ጭምር በመሆኑ ዓለም አቀፉ ማህበረሰብ እንዲያወግዘውም ጽህፈት ቤቱ ጥሪ አቀረበ። ቴክስት። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም ባለፈው ረቡዕ ጠቅላይ ሚኒስትር አብይ አህመድ በቱርክ ያደረጉትን የሥራ ጉብኝት የሁለቱ አገሮች ዲፕሎማሲያዊ ግንኙነት የ125ኛ ዓመት የሚታሰብበት ስለነበረ ሁነቱን ታሪካዊ እንዳደረገው ተናግረዋል። ሁለቱ መሪዎች ማለትም ፕሬዚዳንት ሬሴፕ ኤርዶጋንና ጠቅላይ ሚኒስትር አብይ አህመድ በአያሌ የጋራ ጉዳዮች ላይ የተወያዩና የተለያዩ ስምምነቶችን መፈራረማቸውን የገለጹት ቢለኔ የሁለቱ አገሮች የንግድ ልውውጥ አሁን ካለበት በሦስት እጥፍ ለማሳደግ ያላቸውን ቁርጠኝነት መሪዎቹ ገልጸዋል ብለዋል። መሪዎቹ ከስምምነት ከደረሱባቸውና በፊርማ ከጸደቁት አንዱንም የሴክሬታሪያቱ ኃላፊ እንዲህ ገልጸውታል።
የወታደራዊ ስምምነቱ ማዕቀፍ የአቅም ግንባታን፣ ወታደራዊ ትብብርን፣ ወታደራዊ የሕክምና አገልግሎቶችንና ሌሎችን ይጨምራል። በቱርክ የተደረገው ይፋዊ የስራ ጉብኝት ፍራማ ሊባል የሚችል ነው። ጉብኝቱ ላለፉት 125 ዓመታት የካበተውን በመተማመን በመከባበርና በመተባበር ላይ የተመሰረተውን የሁለቱን ሀገሮች ግንኙነት ይበልጥ ያጠናክረዋል።
የፕሬስ ሴክሬታሪያት ኃላፊዋ በመግለጫቸው ሌላው ትኩረት የሰጡት በሰሜኑ የሀገሪቱ ክፍል በአሁኑ ወቅት የሚታየውን ሰብአዊና የደህንነት ሁኔታ ነው። በእሳቸው አገላለጽ አሸባሪ ቡድን በአማራ ክልል የሚኖሩ ሰላማዊ ማኅበረሰቦችን እያሸበረ ነው። ቡድኑ ይዘርፋል፣ ሆስፒታሎችን ያወድማል፣ በመንገዱ የሚያገኛቸውን የጤና ማዕከላትንና የመሳሰሉ የልማት አውታሮችን ያጠፋል። ቢለኔ እንደዘረዘሩት አሸባሪ ቡድን ያሉት የህወሓት ኃይል ደብረ ታቦርን ለመያዝ ቢያቅተው ከሩቅ ከባድ መሳሪያ በመተኮስ ኢላማ ባለየ መልኩ አንድ መላ ቤተሰብ ከመግደሉ ሌላ ሆስፒታሎችንና የሰላማዊ ሰዎችን መኖሪያ ቤቶች ደብድበዋል። ኃላፊዋ ይህ ቡድን አሁን የደቀነው የአደጋ ስጋት በኢትዮጵያ ብቻ የተወሰነ አይደለም ብለዋል።
አሸባሪው ህወሓት የደቀነው የአደጋ ስጋት ከዚህ በኋላ በኢትዮጵያ ብቻ ተወስኖ የሚገኝ ሳይሆን ሰፋ ላለው የአፍሪካ ቀንድ አካባቢ ሁሉ የሚያጠቃልል ነው። ስለሆነም ዓለም አቀፍ አጋር አካላት ሁሉ ቡድኑ በአፍሪካ ቀንድ አካባቢ ከሚንቀሳቀሰው ዓለም አቀፍ አሸባሪዎችና ከሌሎች ቡድኖች ጋር የሚፈጥረውን ህብረት በጥንቃቄ እንዲያዩት ያስፈልጋል። ህወሓት ባለፉት 3 ዓመታት በህቡ ካለፈው ጥቅምት መጨረሻ ወዲህ ደግሞ በኢትዮጵያ መከላከያ ሰራዊት ላይ በግልጽ በወሰደው እርምጃ የሚያካሄደውን የሽብር ድርጊት ዓለም አቀፉ ህብረተሰብ እንዲያወግዘው ጥሪ እናቀርባለን።
በመጨረሻም በሚሊዮኖች የሚቆጠሩ ኢትዮጵያውያን አሸባሪ ያሉትን ህወሓትን እያወገዙ አገራቸውን ለማዳን ከመከላከያ ሰራዊቱና ከሌሎች የጸጥታ ኃይሎች ጋር ባላቸው ሁሉ ለመተባበር ያላቸውን ፍላጎት እያሳዩ መሆናቸውን ተናግረዋል። ከጋዜጠኞች ለቀረቡ ጥያቄዎችም ምላሽ ሰጥተዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ ዘገባ ስንወስዳችሁ ወደ ሐዋሳ ነው የምናልፈው። የኢትዮጵያ መንግስት በአሸባሪነት የፈረጀው ህወሓትና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ባለስልጣናቱ ኦነግ ሸኔ የሚሉት ታጣቂ ቡድን ሰሞኑን የፈጸሙትን ስምምነት ያወገዙ ሰልፎች ተካሂደዋል። ከሐዋሳ ከተማ፣ ከሲዳማ ክልል የተለያዩ አካባቢዎችና ከአቅራቢያው የኦሮሚያ አካባቢዎች ሐዋሳ ከተማ በተካሄደው ሰልፍ ላይ መገኘታቸውን የገለጹ ተሳታፊዎች ዛሬ ከተማይቱ ውስጥ አደባባይ ላይ ወጥተዋል። በሰልፉ ላይ የተናገሩት የሲዳማ ክልል ፕሬዚዳንት አቶ ደስታ ለዳሞም ስምምነቱን ኮንነዋል። ዮናታን ዘብዲዮስ ዝርዝሩን ያሰማናል።
የኢትዮጵያ መንግስት በአሸባሪነት የፈረጃቸው ህወሓትና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ባለስልጣናቱ ደግሞ ኦነግ ሸኔ የሚሉት ታጣቂ ቡድን ሰሞኑን የፈጸሙትን ስምምነት ያወገዙት ዛሬ በሐዋሳ ላይ የወጡት የበዛ ቁጥር ያላቸው ሰልፈኞች የመከላከያ ሰራዊቱን እንደሚደግፉ ገልጧል። የሐዋሳ ነዋሪ መሆናቸውን የገለጡት አቶ አየለኪያ ለሰልፉ የወጡበት ምክንያት እንዲህ ገልጿል።
ህወሓት ጁንታው እና አጋሮቹ ሉዓላዊነታችን የጠበቅናትን ኢትዮጵያን ስለደፈረ ከማለዳው 12 ሰዓት ላይ ነው እዚህ የተገኘሁት። ወኔያችን ዛሬ በዚህ ስፍራ አሳይተናል። በዚህ ስፍራ ብቻ ሳይሆን እስከ ግንባር ሄደን ለመታገል ዝግጁነት አለን። አሁንም ቢሆን ከኛ ጋር ሆኖ ከኛ ጋር እየበሉ ኢትዮጵያን ለማፍረስ ስለተነሱ በጣም ነው የተሰማኝ።
በከተማው የባህል አዳራሽ ክፍለ ከተማ የአንድነት ቀበሌ ነዋሪ መሆናቸውን የነገሩኝ ወደር የለሽ አለማየሁ ደግሞ እንዲህ ብለዋል።
በዋናነት የሀገራችንን ህልውና ለመደገፍ እንዲሁም ደግሞ ጁንታውን ወይም ደግሞ ህወሓትን በመቃወም ነው ዛሬ የመጣሁት። ሀገርን የማፍረስ ስራ ነው እያከናወኑ ያሉት። ይሄ ደግሞ ታሪካቸው ነው፣ የህወሓትም ሆነ የኦነግ ሸኔ። ስለዚህ ያንን ተግባር በማውገዝ ሀገር በመፍረሷ እነሱ ይቀጥላሉ፣ እንደ ልባቸው ሀገሪቱን በመበዝበዝ፣ እንደ ልባቸው ሀገሪቱን በመብላት፣ የሰውን ሰብአዊ መብት በመጣስ እንዲሁም ደግሞ አንድነት ህብረትን በማበላሸት ያንን ጥቅም ነው እነሱ የሚያገኙ የሚመስላቸው። እነሱን ነው ለመቃወም የወጣሁት።
ከምዕራብ አርሲ ዞን እንደመጡና የሰላም አምባሳደር መሆናቸውን የሚናገሩት አቶ ጎፋ ጓም በሰልፉ የተሳተፉበት መሰረታዊ ምክንያት በኢትዮጵያ ላይ ደርሷል ያሉትን በደል ለመቃወም መሆኑን ተናግረው ለሁሉም ወገን የሚጠቅመው አንድነትና ሰላም ብቻ ነው ብሏል።
የኢትዮጵያ ህዝብ አንድ መሆን ነው ያለበት። እኛ አንድነት ፍቅር ነው የሚያዋጣን፣ ለኢትዮጵያ ብቻ ሳይሆን ለዓለም ሁሉ ነው። እኛ የምንጸልየው የምንለምነው ለዓለም ሁሉ ሰላም እንዲሰጠን ነው። ድሀ ሰርቶ እንዲበላ፣ ነጋዴ ሽጦ እንዲያተርፍ፣ ይህንን ነው የምንፈልገው። ከውጭ ያሉ ሰዎች ከኢትዮጵያ ላይ እጃቸውን እንዲያነሱ እኛ ጥያቄ እናቀርባለን።
በሰልፉ ላይ ተገኝቶ ንግግር ያሰሙት የሲዳማ ክልል ፕሬዚዳንት አቶ ደስታ ሌዳሞ ኢትዮጵያ የተጋረጠባትን ፈተና አልፋ ትበለጽጋለች ብሏል።
ህወሓት ወያኔ የኢትዮጵያ ሁኔታ እስከፈቀደለት ጊዜ ድረስ ልግጣት፣ ከኢትዮጵያውያን አንገት ውረድ በተባለ ጊዜ ደግሞ ሊያፈሳት አልሞ ለረጅም ጊዜ የሰራውን ስራ ስለሚያውቅ በቀላሉም ትበተናለች ብሎ በማሰብ የሚነዛቸው የቀን ቅዠት አምነው በቀላሉ የምንበታተንና የምንፈርስ መስሏቸው በእኛ ውድቀት ሊበለጽጉ የሚፈልጉ ኃይሎች በቀጥታና በእጅ አዙር የውጭ ኃይሎች በገፉን ቁጥር ይበልጥ በአንድነት በመቆም ጠላቶቻችንን አሳፍሮ መመለስ መለያችን በመሆኑ ዛሬም እንደ ትላንቱ ጁንታውንና ጀሌ ታጣቂዎቹን ድባቅ እየመታና አይቀጡ ቅጣት እየቀጣቸው ይገኛል። ኦነግ ሸኔ ቡድን ጁንታውን ወደ ቤተ መንግሥት ለመመለስ አብሮ መስራት መጀመሩ ምን ያህል በኦሮሞ ወጣቶች ደም የቀለደ ድርጅት እንደሆነና ለግል ስልጣን የሚታገል ተራ አሻፋሪ ድርጅት መሆኑ ግልጽ እየሆነ ስለመጣ ከወንድም ኦሮሞ ሕዝብ ጋር በመሆን እስከ መጨረሻው እንፋለመዋለን።
ዛሬ በሐዋሳ ከተማ በተካሄደው ትዕይንተ ሕዝብና ከክልሉ የተለያዩ ወረዳዎች የተገኙ የሲዳማ አባቶች የመከላከያ ሰራዊቱን የደገፈና የኢትዮጵያን ኃያልነትና የሕዝቦቿን ጀግንነት በቄጠላ ስነ ስርዓት በዜማ ያጎላ ነበር። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22ና በ19 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ምሽት ዝግጅታችንን ነው እየተከታተላችሁ ያላችሁት። ስርጭታችንን በማቀናበር ላይ የሚገኘው ንጉሱ ታምሬ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ዋና አዘጋጅ ሰለሞን አባተ ነው። ወደ ተከታዩና የሁለተኛው ክፍል የመጀመሪያ አጋማሽ ዘገባዎቻችን እንወሰዳችሁ። ጦርነት ከተቀሰቀሰባቸው የሰሜን ወሎና ዋግህምራ አካባቢ የተፈናቀሉ የህብረተሰብ ክፍሎች ወደ ውስጥ ሴቶችና ህጻናት ከፍተኛ ተጎጂዎች መሆናቸውን በደሴ ከተማ ማረፊያ ካምፕ የተጠለሉ ተፈናቃዮች ገለጹ። ተፈናቃዮቹ በመንገድ ላይ የወለዱ መኖራቸውንም ይናገራሉ። የወሎ ዘጋቢያችን መስፍን አራጌ ነው ያጠናቀረው፣ እንደሚከተለው ይቀርባል።
በሰሜን ወሎና ዋግምራ አካባቢ በተፈጠረው ጦርነት ምክንያት በርካታ ኪሎ ሜትሮችን በእግራቸው አቆራርጠው ትራንስፖርት እስከሚገኝበት ከተማ ከዘለቁ በኋላ ወደ ደሴ ከተማ የሚገቡት ተፈናቃዮች ቁጥር በየቀኑ እያሻቀበ መሆኑን ጉዳዩን የሚከታተለው የመንግስት አካል እየገለጸ ነው። በአራት ትምህርት ቤቶች ውስጥ እንዲያርፉ የተደረጉት ተፈናቃዮች አሁን ከስምንት በላይ ማረፊያ ካምፖች አስፈልጓቸዋል። በአዲስ ፋና አንደኛ ደረጃ ትምህርት ቤት ውስጥ እንዲሰፍሩ ከተደረጉት ከአንድ ሺህ ተፈናቃዮች ውስጥ አንዷ ከሰሜን ወሎ ዞን ራያ ቆቦ ወረዳ አራዶም አካባቢ የመጡት ወይዘሮ ሴትዋ መሰለ ናቸው።
መጥተው ፍናረጉን በቃ ፍን ሲያረጉን ተራራ ላይ ሆነ ያን ሁሉን ነገር ሲሰሩን እና እንደገና ደግሞ ተባራሪ ጥይት ሁሉም ነገር ከጎረቤቶቻችን ሲገል ስናይ በድንጋጤ እነዚህን ሁለት ልጇን አንጠልጥዬ ወጣሁ።
እሳቸውን አሁንም እንቅልፍ የነሳቸው ጥለዋቸው የመጡት ቤተሰቦቻቸው ጉዳይ ነው። በተለይ 17 ዓመቱ የመጀመሪያ ልጃቸውና ባለቤታቸው
መጀመሪያ ባህር ልጅም እዛው ነው ያለው እና በዛ ምክንያት ነው በቃ ልጆችን እነዚህን አንጠልጥዬ ወጣሁ። ያን ቀረብኝ።
እንደ ወይዘሮ ሴትዋ ገለጻ ከቀያቸው ለመውጣት በፈተናዎች ተፈትነዋል። ፈተናቸውን ያከበደው ደግሞ ሊወልዱ ቀናት የቀራቸው ነፍሰ ጡር መሆናቸው ነው።
የግድ ነው የወጣ ነው። በቃ አራዱ ማንስችል ራሱ ዶሮ ቤት ለመግባት ይችን አዝያለሁ። በሆደም እንደዚህ ሆነ። ያንንም እየጎታትኩኝ የግድ ነው የገባሁት። በቃ ማለት ነው የግድ ነው። ያነውም ባጃጅ መንገድ አግኝቼ ነው እንጂ መንገድን የሟች ነበርኩኝ። ተባራሪ በላይታችን ላይ እንደዛ እየሆነ እያንጃበበ ስንቱን ሀፊታችን እየደፋ እያየው ያው በጭካኔ ነው በቃ የወጣን። ስንት ህዝብ አልቋን አሁን ከኛ ማለት ነው።
ነፍሰ ጡር ነው?
አዎ ነፍሰ ጡር ነው።
የስንት ወር ነው?
9 ወር ነው። አሁን እዚህ መጥቼ ነው ሲያመኝ በቀደም ይዘውኝ ሄዶ በአምቡላንስ እነሱ እዚሁ ህጀን ያረጋገጥኩት 9 ወርሽ ግብቷን ብለውኛል።
በመጠለያ ጣቢያው ያገኘናትና ከአንድ ልጇና እናቷ ጋር ከቆቦ ተፈናቅላ መምጣቷን የምትናገረው ደግሞ ወጣት ፍቅር ተመንገሻ ናት።
እኛ ለራሱ የወጣን ከሰፈራችን የሞተ ሰው አለ። ከዛ እሱን አይተን ውጡ ምናምን በአየር ሊመታ ነው ምናምን ሲባል ይዛን ስንወጣ መውጫ መንገድ ሁሉ ተዘጋግቷል። ወደ ሮቢት ምናምን ማልፎ ስለነበረ በአቧሪ አድርገን ስንት ቆላ አደጋ ብለን ወልዲያን በእግራችን ድረስ ገብተናል። ከቆቦ ጀምረን ማለት ነው። በዛ ላይም ለራሱ እያየናቸውን ተባራሪ ጥይት ይወደቋሉ። እስካሁንም ያው በሐኪም ቤትም የተኙዋሉ።
ወጣቷ የዚህ ሁሉ ፈተና መጨረሻው መቼ ነው የሚል ጥያቄ ተነሳለች።
ከወጣን እንግዲህ ወራችን ነው። ከአሁን በኋላስ እንደዚሁ ነው የምንቀጥለው? ቢስተካከል ደስ ይለኛል። በአጭር ጊዜ መፍትሄ ብናገኝ ደስ ይለኛል። እኛ ወጣቶች ሰርተን የምናድር ነን፣ ግን እስካሁን በቃ አንድ ቤት ታስረን ነው ያለ ነው። በጣም ነው የሚያሳዝነው። በቃ ሁሉም ነገር መስተካከል አለበት። መንግስት ይህ ሊሰማ ይገባል።
አብረዋቸው ካሉት ሴት ተፈናቃዮች ውስጥ በርካቶቹ ከወለዱ ወራት ያላለፋቸው አሊያም ለመውለድ ቀናትን የሚጠብቁ እንዳሉ የምትናገረው ፍቅርተ መገናኛ ብዙሀን ያለንበትን ሁኔታ ለዓለም በማሳወቅ ድምጻችን ሊሆን ይገባል ትላለች።
ብዙ ነፍሰ ጡሮች አሉ፣ ብዙ መጫቶች አሉ። በቃ መጫት ምን አይነት ነገር እንደሚያስፈልግ ማንም ሰው ያውቃል። እርጉዞች ለራሱ የትኛው ሚዲያ ነው መቶ የጠየቀን? ማንም የጠየቀን የለም። ስለዚህ ይሄ ነገር በአጭር ጊዜ መስተካከል አለበት። እዚህ ከመጣው ለራሱ እንደ ሰው በቃ ስቃለሁ፣ ይጫወታሉ። ግን ብታምንም ባታምን ለሊት 3 ሰዓት 4 ሰዓት ለራሱ አይሞላም እንቅልፍ የሚይዘኝ።
ቤይሩትና ዱባይን ጨምሮ በተለያዩ መካከለኛው ምስራቅ ሀገራት በስደት መቆየቷን ወጣቷ ጠቁማ
ስደትን ለራሱ ሞክሬያለሁ። አምና ለራሱ በስንት መከራ ነው እኔ ከዚህ የደረስኩ። ሲሄድም በባህር ስመለስም በባህር የመጣሁበት አጋጣሚ አለ። ግን የምን ልጅ ላይ ነበርኩና ከዛም የተለየ በቃ ይሄ ነው ብዙ ያገኘሁት። በዛ በቃ በሰው ሀገርም ስንሄድ ስንራብም ስንጠማም በዛ በቃ ፈጣሪ ማመስገን ያለብን በዛ ሁኔታ ማለት ነው። ግን እዚህ ላይ ደግሞ የባሰ ሆኖ ስታገኙ በሀገር ላይ መንግስት ባለበት ላይ እንዴት ይሄ ችግር ሊፈጠር ይችላል? በቃ ስንቱ ህጻናት ሲወደቀ እየቀረ ስንቱ ነው አሁን በቃ እንስሳት ምናምን ሲቀር ራያ ቆቦ እያለ ከብቶች ምናምን ስለሱ ስለነሱ አይነሳሽ አካባቢው እንዳለ ሸቷል ነው የሚባለው። ይሄ እንዴት ሊቀረፍ ይችላል? ከአሁን በኋላ በዚሁ ሁኔታ ነው የምንቀጥለው?
ከስር ከስሯ የማይለየው ልጇን ቢሆን ጦርነቱና ስደቱ ካስከተለበት አለመረጋጋት በቅጡ አላገገመም።
ስሜ ዳዊት ዘገየ ባል የወጣት ጋር እየገባ ነው።
ስንት አመት ነው ዳዊት?
10
አመት። በምን ምክንያት መጣህ?
በጦርነት
ወይዘሮ አበባ ዘገየም ጦርነቱ በፈጠረባቸው ስጋት ከቆቦ ከተማ 03 ቀበሌ ተፈናቅለው ደሴ ከዘለቁት ውስጥ አንዷ ናቸው።
በቃ ሳምንት ሙሉ ከባድ መሰሪያ ሲተኮስ እዚያው ገና ነው በርቀት ነው ይያለ ዝም ብለን ኖርን። ከዚያ መጨረሻ ላይ የጥይት አርባቢት በላይታችንና የፈሰሰ ዝም ብለን ማን እንዳለ ማን እንትና ሁሉም ነፍሳው ጭኝ ነው ወጣን። ብዙ ነፍሳው ጭኝ ልጆችን ይዤ አሁን ባለቤቴ ነው እዛው ነው የቀረው። ሞት ይድን አላውቅም። በቃ ዝም ብሎ ተበታተነን በየሰርፊያው መንገድ ላይ እንጣፋለ ምንም ይላል። በቃ ዝም ብለን እኛ ሰው የሚሄዱን እያየነ ዝም ብሎ የራሱን እጁን ይሄ ነፍስ ያላወቁትን በእጅ ይዤን አመልጬ መጣ። ከቆቦ ወልዳያ በእግራችን የመጣ ነው። አሁን የሰፈራችንና ዘንድሮ የተመረቀ ነው ምስጋን ታደስ የሚባል አሁን እዚያ ሙቷን መንገድ ላይ ሙቷን። እናቱ ወልዳያኛ ጋር ነው የነበረች። እናቱ እንኳ አላየች። ከቆየ በኋላ ልጅ ሙቷን ብለዋት ወልዳያ ነው እናቲቱ ጋር ያለቀስን። እናቱም ቆማ አልቀበረችው። ጥይት መቶት ነው የገደለባት። መንገድ ላይ ነው ወድቆ የቀረው። 5 ዓመት ሙሉ እያስተማረ ከርማ ዘንድሮ ተመርቆላት ከመንገድ ነው የቀረባት። እናቱም አልቀበረችው። እሷም ወልዳያኛ ጋር ሽስታ መጥታ ነበረ። ከወልዳያ ደግሞ እናቲቱ ጋር ተጣፋለ። ደግሞ አሁን እናቲቱት እንደደረሰ አላወቅኩም። አሁን
ስደት ለሴትና ለህፃናት ይከፋል የሚል መልከት አላቸው ወይዘሯ።
ሴት ብቻዋን በረሃ ገብታ ነፍሳው ጭኟን ሲመሽባት ጫካ አድራ ሴት ብቻዋን ምግር ገብታ እንኳን በሌሊት በቀን ሴት ብቻዋን ምግር ተወጣ ደ እንዲህ በአሁኑ ሰዓት እኛ በጨለማ እየመሸብነ በቃ ነፍሳው ጭኝ ሰሆነ ነፍሳችንን አሽተን ልጅ ይዞ እኛ ጋር አሁን አንዲት የኛ ጎረቤት ወልዳያ ግብት ስትል በጉሯ ከቆቦ ወልዳያ ገብታ ማታው ነው የወለደች አለች። በጉሯ ነፍሰ ጡሯ ማለት ተሰቃይተናል። እንዲበጣ አይተነው የማናውቀው ጉርና የደረሰብን።
ያም ሆኖ የደሴ ከተማ ህዝብ ላሳያቸው ወገንተኝነት ምስጋናቸውን ተፈናቃዮቹ ለግሰዋል።
እግዚአብሔር ይመስገን። በደሴ ነዋሪዎች በምግብ ለራሱ አልተራብንም ማለት ይችላሉ። ብዙ የሚያሟሉልን ነገር ለራሱ አለ። በቃ ሁሉም ሳይቀር የሴቶች ንጽህና መጠበቂያ ሳይቀር ሳሙና፣ ሁሉም ነገር ማለት ግን የሚያሳስበው እዚያ ያሉት እንዴት እናገኛቸው።
እድሜ ለደሴ ዙሪያ አልከፋንም። እዚህ ብንገባ ምንም የከፋን ነገር የለም። ልጆቻችን እንደፈለጉ በልተው ጠጥተው እንደፈለጉ ሆነው አሁንም ተዝናንተው ነው የሚገኙት። እግዚአብሔር ይመስገን።
የከተማዋ መንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ ምሳዬ ከድር ወደ ከተማዋ የሚገቡትን በርካታ ቁጥር ያላቸውን ተፈናቃዮች ነዋሪው በምገባ በአልባሳትና ቁሳቁስ ድጋፍ እንዲያደርግ ከማስተባበር ጀምሮ የተለያዩ ስራዎች እየተሰሩ መሆኑን ገልጸዋል። በመንግስትም ሆነ በህብረተሰቡ የሚደረገው ድጋፍ አበረታች ቢሆንም ከስደተኛው ቁጥር መጨመርና ከሚያስፈልጋቸው መሰረታዊ ግብዓት አንጻር አሁንም እጥረቶች እንዳሉ ነው ያስረዱት።
አሁን ላይ እንግዲህ በምግብ ዋስትና አደጋ መከላከል እና ዝግጁነት ኮሚሽንም ድጋፍ እየተደረገ ነው ያለው በደቡብ ሎ ከዛ ባሻገር ቀይ መስቀልም መጥቶ ለነዚህ አካላቶች ድጋፍ አድርጓል። በእርግጥ አሁንም በቂ አይደለም። ህብረተሰቡም ድጋፍ እያደረገ ነው፣ የመንግስት አካልም ድጋፍ እያደረገ ነው። ነገር ግን አሁን ስንንቀሳቀስ እያየን ያለ ነው በተለይ አልባሳት ላይ ብርድ ልብስ ላይ ችግር አለ። አንጥፎ የሚተኙት ምንጣፎች ላይ በራሱ በጣም ችግር እንዳለባቸው አሁን እየገለጹልን ያሉት። እነዚህንም የህብረተሰቡ ትብብር እንዳደርግ አሁንም ኮሚቴ ተዋቅሮ እየተሰራ ነው ያለው። በከተማ ደረጃ
ከከተማዋ ጤና መምሪያ ጋር በመተባበር ግብረ ኃይል መቋቋማቸውን ገልጸው ከክረምቱ መግባት ጋር ተያይዞ ወረርሽኝ እንዳይከሰት የመከላከል ስራዎች እየተሰሩ ነው ብለዋል።
በዚህ ችግር ተጋላጭ የሆኑት በአብዛኛዎቹ ሴቶችና ህጻናት፣ እድሜያቸው የገፉ አረጋውያን፣ ነፍሰ ጡር እናቶች በብዛት አሉ። በሁሉም መጠለያ ጣቢያዎች በአንድ ማደሪያ ክፍል ውስጥ ከ50ና ከዛ በላይ ሰዎች እንዳሉ እየተመለከትን ነው። እንግዲህ ችግሩ አሳሳቢ ነው። ይህንን ተመልክተን ተጨማሪ ጣቢያዎች እንዲከፈቱ ተደርጓል። ከዛ ባሻገር ደግሞ ከጤና ጋር ተቀናጅተን እየሰራ ነው።
የከተማዋ ጤና መምሪያ ኃላፊ አብዱል ሐሚድ ይመር ከክረምቱ መግባት ጋር ተያይዞ ወረርሽኝ እንዳይከሰት የመከላከል ስራዎች እየተሰሩ ነው ብለዋል።
እነዚህ ተፈናቃዮች ባረፉባቸው ካምፖች ላይ የሙያ ስብጥር ያለው ጤና ተቋማትና ከመምሪያ ኦፊሰሩ በማቀናጀት ስምሪትና ምደባ አድርገናል። ይሄ ማለት በዋናነት የሚሰራው የወረርሽኝ መከሰትን መከላከል ፕላስ እነዚህ ወገኖች ሲመጡ ድንገት ነው፣ የተለያዩ የጤና ክትትል ያላቸው ሊኖሩ ይችላሉ። ስለዚህ ክትትል ላይ ያሉ ሰዎች መድኃኒታቸው እንዳይቋረጥ መዝግቦ የመለየት፣ ነፍሰ ጡር እናቶች ክትትል ሊኖራቸው ይችላል፣ ህጻናት ክትባት ሊቋረጥባቸው ይችላል ይችላል። እነዚህን በተገቢ ሁኔታ እስካሁን ባለን መረጃዎች ሁሉም ቦታዎች ላይ ይለይተናል።
በከተማዋ ከ100,000 የማያንሱ ተፈናቃዮች ሊኖሩ እንደሚችሉ ግምታቸውን ያስቀመጡት የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊዋ ተመዝግበው እጃቸው ላይ የደረሰው ቁጥር ግን 55,000 ገደማ እንደሆነ ጠቁመዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
ወደ ተከታዩ ዘገባ እናልፋለን። የክረምቱ ዝናብ በተለያዩ በኢትዮጵያ አካባቢዎች አደጋዎችን ሊያስከትል እንደሚችል የኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ አስታውቋል። ህብረተሰቡ ከሚመለከታቸው አካላት ጋር ሆኖ ጥንቃቄ እንዲያደርግም አሳስቧል። ፀሐይ ዳምጠው ዝርዝር አላት። በኢትዮጵያ አንዳንድ ቦታዎች ላይ መደበኛና ከመደበኛ በላይ ዝናብ ያገኙ እንዳሉ ሁሉ በዘንድሮ ክረምት ከመደበኛ በታች የዝናብ ስርጭት ያለባቸው አካባቢዎችም እንዳሉ የኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ ገልጸዋል። በኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ የአየር ትንበያ ባለሙያው አቶ ታምሩ ከበደ ለአሜሪካ ድምጽ በሰጡት መግለጫ ክረምቱ የገባው በአንዳንድ አካባቢዎች ወቅቱን መጠበቁንና በሌሎች ደግሞ ዘግይቶ መግባቱን አመልክቷል።
ብሔራዊ ሜትሮሎጂ ኤጀንሲ ዘንድሮ ትንበያ ሰጥቷል። የክረምት ትንበያ ባለፈው የግንቦት መጨረሻ አካባቢ በዚህ መሰረት የዘንድሮ ክረምት ከ1996 እንደ ፈረንጆቹ አቆጣጠር 2008 እና ከ2001 ጋር ተመሳሳይነት ወይንም ተቀራራቢነት ይኖረዋል ብሎ ትንበያ ሰጥቷል። የእነዚህን አመታት ወደኋላ ተመልሰን ትንተና በምንሰራበት ጊዜ አብዛኛዎቹ ቦታዎች ላይ መደበኛና ከመደበኛ በላይ የሆነ ዝናብ እንደነበራቸው ነው መረጃዎቹን የሚያሳዩት። ከዚህ መነሻነት እንግዲህ የዘንድሮ የክረምት 2021 የክረምት ወቅትም በተለይ በምዕራብ አጋማሽ የሀገራችን አካባቢዎች ላይ ከመደበኛ በላይ ቀሪዎቹ የክረምት ዝናብ ተጠቃሚ ማለትም የሰሜን ምስራቅ፣ መካከለኛው የደቡብ ደጋማ ስፍራዎች በተወሰነ መልኩ እንደዚህ ምስራቅ የሀገራችን አካባቢዎች ላይ መደበኛውን ፈር የተከተለ ዝናብ ይኖራል ብሎ ትንበያ አስቀምጦ ነበረም። ከዚህ መነሻነት እንግዲህ ባለፉት 2 ወራት የነበረውን በምናይበት ጊዜ አብዛኛዎቹ ቦታዎች ላይ መደበኛውን ፈር የተከተለ ዝናብ ያገኙ ሲሆን በጥቂት የሰሜን ምስራቅ አካባቢዎች ላይ ከመደበኛ በላይ እንደነበረ ማየት ተችሏል።
በዘንድሮ ክረምት ሀገሪቱ በጥቅሉ የምትጠበቀውን ያህል ዝናብ እያገኘች ቢሆንም በአንዳንድ አካባቢዎች ከመደበኛ በላይ ዝናብ እያገኙ መሆኑን፣ በአንዳንድ ቦታዎች ላይ ደግሞ መቆራረጥ እንደነበር አቶ ታምሩ ተናግረዋል።
በዚህ መሀል እንግዲህ አልፎ አልፎ ባሉት ቀናት የመቆራረጥ ሁኔታም ታይቷል። በተለይ በዚህ በአርሲና በባሌ አካባቢዎች ላይ ይህም ሁኔታ እንግዲህ የተከሰተው ለዝናብ መፈጠር አመቺ ሁኔታን የሚፈጥሩ የሜቴሮሎጂ ክስተቶች በተለይ የክረምት ድንበር ብለን የምንጠራው ITZ የመዋዠቅ ሁኔታ አለ። ማች ወደ ሰሜናዊ ንፍቀ ክበብ ከመደበኛ በላይ ተንጠልጥሎ ወይንም ደግሞ ወደ ላይ ሺፍት ያደረገበት ሁኔታ ነበረና ይህ ሁኔታ ደግሞ በደቡባዊ ክፍል ላሉት አካባቢዎች ላይ በተወሰነ መልኩ እጥረት ያስከተለበት ሁኔታ ተስተውሏል። በሌላ በኩል ቀሪዎቹ አካባቢዎች ላይ በቂ የሆነ ዝናብ እያገኙ እንደነበረ ነው ያየ ነው ማለት ነው። በዚህም ባሻገር እንግዲህ አንዳንድ ቦታዎች ላይ እንዲሁም ከበድ ያሉ ዝናብም የተመዘገበበትን ሁኔታ አይተናል። የዘንድሮ ክስተት በእርግጥ በሐምሌ መጨረሻዎቹ አካባቢ ላይ የተከሰተው የዚህ የጉም በተለይ በመካከለኛው የሀገራችን አካባቢዎች አዲስ አበባን ጨምሮ በደጋማ ስፍራዎች ላይ ለተከታታይ ቀናት ረዘም ላሉ ቀናት የተስተዋለበት ሁኔታ አይተናል። ነሐሴም ከገባ ወዲህ ደግሞ በአንዳንድ ቦታዎች ላይ እነዚህ የበረዶ የቀላቀለ ነጎድጓዳማ ዝናብም ተጽዕኖ እንዳሳደረ አይተናል። ያለፉት ከሞላ ጎደል እንግዲህ ይሄንን ነው የሚመስለው።
የክረምቱ ወቅት አሁን የሚገኘው አጋማሽ ላይ መሆኑንና በአብዛኛው የሀገሪቱ አካባቢዎች ከባድና በረዶ የቀላቀለ ዝናብ ሊጥል እንደሚችል ገልጸዋል።
በእርግጥ ሁሉም አካባቢዎች በተመሳሳይ ወቅት ክረምት ይገባል ማለት አይደለም። ክረምት የሚጀምረው ከደቡብ ምዕራብ የሀገራችን አካባቢዎች ናቸው። እነዚህ አካባቢዎች ቀደም ብሎ በሚያዝያና በመጋቢት ላይ ረጅም የዝናብ ወቅትም ስላላቸው ከዛ ይጀምርና ቀስ እያለ ወደ መካከለኛ፣ ወደ ምስራቅና ወደ ሰሜን የሀገራችን አካባቢዎች ላይ እየተስፋፋ ይሄዳል እና ስለዚህ አሁንም የክረምት አጋማሽ ላይ ነው ያለ ነው እና ክረምቱ እየተጠናከረም ነው ያለው። ስለዚህ በተጠናከረ ሁኔታ ቢያንስ እስከ መጪዎቹ 10-15 ቀናት የሚቀጥልበት ሁኔታ ነው የምናየው። ረዘም ላለ ሰዓታት፣ ደቂቃዎች የሚዘንብበት ሁኔታ ነው የሚፈጠረው እና በአጠቃላይ በቀጣዮቹ ቀናትም እነዚህ የክረምት ዝናብ ተጠቃሚ አካባቢዎች ላይ በተለይ ደግሞ ወደ ሰሜናዊ አጋማሽ ሀገራችን የምንለው እነ ትግራይ፣ አማራ፣ አፋር ምዕራባዊ ክፍል፣ ቤኒሻንጉል ጉሙዝ፣ ምዕራብና መካከለኛ ኦሮሚያ እንደዚሁም ደግሞ የደቡብ ህዝቦች ሰሜናዊ ክፍል እና አርሲ አካባቢዎች ላይ ከመደበኛ በላይ እና እንደዚሁም መደበኛ የሆነ ዝናብ የማግኘት እድል ይኖራቸዋል ማለት ነው።
በተለይ ጎርፍና የመሬት መንሸራተት አንዳንድ ቦታዎች ላይ ሊከሰት እንደሚችል አቶ ታምሮ አስጠንቅቀው ህብረተሰቡ በከተማም ሆነ በገጠር እንዲጠነቀቅ አሳስበዋል።
አዋሽ ተፋሰስ አካባቢዎች፣ በዚህ በአባይ ተፋሰስ አካባቢ ተፋሰስ አካባቢ የሚገኙ ቦታዎች ላይ በተለይ ደግሞ ለጎርፍ ተጋላጭ ተብሎ የሚታወቁት የምዕራብ መካከለኛ ኦሮሚያ፣ የደቡብ ህዝቦች እንደዚሁም ደግሞ ምዕራብ አማራ አካባቢዎች ላይ ጠንከር ሊል ስለሚችል ከወዲሁ ጥንቃቄ እንዲያደርጉ ብሔራዊ ሜትሮሎጂ ኤጀንሲም ያሳስባል። ከዚህም ባሻገር እንግዲህ በዚህ በመሀል እንደዚህ ፀሐይ በጣም በምትወጣበት ጊዜ ከዛ መነሻነት የሚፈጠሩ የደመና ክምችቶች አሉ። በዛን ጊዜ ኮንቬክቲቭ ሬን ወይም ደግሞ በአንድ ጊዜ በጣም ኃይለኛ ሻወር የሆነ ዝናብ ሊዘንብ ስለሚችል ያም እንግዲህ ጥንቃቄ ማድረግ አለበት። በከተሞችም ስንመለከት እንግዲህ የውሃ ፍሳሾች በሚዘጉበት ጊዜ ውሃ መሄጃ ስለሚያጣ ወደ ጎርፍነት የሚቀየርበት ሁኔታ ስለሚኖር በከተሞችም አካባቢ የሚመለከተው አካል የከተማ አስተዳደሮችም ቢሆን ጥንቃቄ ማድረግ አለባቸው። ህብረተሰቡንም አዌር ማድረግ አለባቸው። ቦታ እነዚህ የተዘጋጉ ቱቦዎችንም እንደዚሁም መከፋፈት አለባቸው ነው የምንለው።
ከጥቂት ቀናት በፊት በአዲስ አበባ በተለያዩ ቦታዎች በጣለው ዶፍ ዝናብ የደረሰው ጎርፍ መከኒሳ አካባቢ የስምንት ሰው ህይወት ማጥፋቱንና ንብረት ላይ ጉዳት ማድረሱ ተዘግቧል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ዝግጅቶቻችን ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችንና በእለቱ ዋና አዘጋጅ ሰለሞን አባተ ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። ስርጭቱን በማቀናበር ንጉሱ ታምሬ አብሮን ነበር። በእኛ በኩል ሰላም፣ በደህና ደሩ። በነገው ምሽት የቅዳሜ ፕሮግራማችን እንገናኛለን። መልካም ምሽት።